ክፍል ሁለት ፕሮግራማችን አሁን ይጀምራል። በቅድሚያ በተፍላ ዘዮሐንስ ከተደረሰው የኢትዮጵያ ታሪክ መጽሐፍ ምዕራፍ 48ን ከዚያም የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ኢዲሃፍ በ1996 ዓ.ም ምረት ሲመሰረት ሎሬት ጸጋዬ ገብረ መድህን ያደረጉትን ንግግር አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በተብላ ዘዮሐንስ ከተደረሰው መጽሐፍ የኢጣሊያ ዋና ፖሊሲ በሚል ርዕስ የቀረበውን ምዕራፍ 48 እናሰማለን። ይህ ምዕራፍ ምዕራባውያን ቅኝ ገዢዎች ለኢትዮጵያ ያላቸውን ጥላቻ ያሳያል። በስሟ መጥራት ይጠየፉ ነበር። ይህን አሁን ያሉት ጸረ ኢትዮጵያ ቡድኖች ወያኔ፣ ሻቢያና ኦነግ ከማን እንደወረሱት ይህ ምዕራፍ ቁልጭ አድርጎ ያሳየናል። ወያኔማ 100% ጣሊያን ያቃተውን ተግባራዊ ለማድረግ እየተፈጨረጨረ መሆኑን እንረዳለን። የኢትዮጵያ ጣላቶች ግን አይበረክቱም። የኢጣሊያኖች ፖሊሲ የኢትዮጵያን ድል ካደረገ በኋላ የኢጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጭዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ አበሽ ይላል፣ ፈረንጅ አቢሲኒያ ይላል። በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይቀፋቸዋል፣ በተለይም ለእንግሊዞች። ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር። ደግሞም ልዩ ልዩ አዋጅ አወጣ፣ ለሊቢያ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቅኝ ግዛቶች ፖሊሲ ቀረጸ። ነገር ግን ዋና ዓላማው ኢትዮጵያ ነበረች። አንድ ህግ ያወጣል፣ እሱ ሳይሰራ ሲቀር ሌላ ያስደግመው ገባ። በዚህ አይነት አንዱን ህግ ሌላው እያፈረሰው፣ አንዱን ፖሊሲ ተከታዩ እየጣሰው ሄደ። ዝብርቅርቁ በዛ። ችኩሉ የጣሊያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥፊያ ላይ ጥፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ህዝብ አመለካከት ለመለወጥና እሱ ስርዓት ውስጥ ለማስገባት አቃተው። ኢትዮጵያን እሱ ስርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ስርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። ለፖለቲካ ተጽዕኖ ቀጥረው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸውም። የእንግሊዞችን ሽምግልና ተቀብለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ሊያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚው አተበላሽቶ አዘቅ አይወርዳትም ነበር። ምናልባትም በሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ሥራ አካሄደች። ዓለም ያወገዘውን አይነት የአረመኔነት ግብር ሰራች። በዚህ ምክንያት የዓለምን ሕዝብ ድጋፍ አጣች። ኢትዮጵያውያንን ከእልህ አስገብታ ጦርነቱ ከሽምቅ ፍልሚያ ውስጥ እንዲገባ አስገደደችው። በሌላ አነጋገር በውጭ አገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ሥራ በገዛ ራሷ ላይ አቋቋመች፣ አበረታች። ጣሊያን በሕዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን፣ ሌላውንም ከሰማንያ በላይ በሚሆነው ጎሳ መካከል የእርስ በርስ መጠላላት ሥራ ቀሰቀሰች። ዓላማዋ የቅኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ሕዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹህ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በስራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ሕዝብ በእነሱ ላይ ያደረበትን ጥላቻ፣ ንቀት ይበልጥ አከረረው። የጣሊያን የአስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ሕዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን አገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ በአፏ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች፣ በቀኝ እጇ ጳጳሳት እየገደለች፣ አብያተ ክርስቲያናት እያቃጠለች፣ ካህናትንና መነኮሳትን እየፈጀች፣ በግራ እጇ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተ ክርስቲያንን በተመለከተ ሕግ አወጣች። የእስክንድሪያ ቤተ ክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ፣ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ አረብ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው ሙከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ፣ ጅማ ሆነ። በነባሩ የአገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጣት ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። ለመስከረም 1930 ዓ.ም ጣሊያኖች ፖሊሲያቸውን መለወጥ ጀመሩ። በግራዚያኒ ቦታ ዱክ ዳውስታ እንዲተካ ታሰበ። ካላማዎቹ አንዱ የጣሊያን ንጉሳውያን ወገኖች አስተዳደር ከፋሽስቶች የጭካኔ ሥራ የተለየ መሆኑን በግብር ማሳየት ነበር። ንጉሱ ኢማኑኤል ጦርነቱን እንዳልፈቀደ፣ ጳጳሱ መርዙን እንዳልባረከ፣ መሳፍንቱ በጦርነቱ እንዳልተሳተፉ ሁሉ ግራዚያኒ እንዲሻርና በመተኩ ያስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሱ ለፋልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢሰጋም ንጉሱ ከጳጉሜ 4 ቀን 1929 ዓመተ ምህረት ጀምሮ ሲያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ዳውስታ ተሾመ። ታህሳስ 17 ቀን 1930 ዓመተ ምህረት አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ፣ አንድ፣ ጣሊያኖች ከቀኝ ግዛት ሰዎች መቀላቀላቸው ውርደት ስለሆነ ለጣሊያን ንጹህ ዘር ጥበቃ እንዲያደርግ፣ ሁለት፣ ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት፣ የኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት፣ በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት፣ አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባዶሊዮ ተሽሮ የዱካ ዲአውስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ህዝብን ለማረጋጋትና ጦርነቱም ስርዓት እንዲይዝ ለማድረግ ሞከረ። የኢትዮጵያ ህዝብ ስለ ጣሊያን ዓላማ እውነተኛ ትምህርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ስር ሳይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዱክ ዳውስታ በዚህ አጋጣሚ በመጠቀም በኢትዮጵያ ህዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የሐዲስ መምህር አለቃ ሸቱን ሊቀ ጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ 5 ቀን 1931 ዓመተ ምህረት የፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓመተ ምህረት ሥርዓተ ጵጵስና ተከበረላቸው። አቡነ ዮሐንስ ተባሉ። ዱክ ዳውስታ አሚዲዮ ዲ ሳቮያ በሚል የማዕረግ ስም ሐምሌ 21 ቀን 1934 ዓ.ም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሕግ አወጣ። ሕጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ ለጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት፣ ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉሥና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ስነ ስርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር፣ ለጨጌው ስለሚሰጠው ክብር፣ በየአውራጃው ጳጳሳት ስለሚሰጣቸው ክብር፣ ስለ ማተሚያ ቤትና ስለ ተማሪ ቤት፣ ስለ ዜና ቤተ ክርስቲያን ጋዜጣ፣ ስለ ሃይማኖት ትምህርት ደንብ፣ ስለ ሃይማኖት ትምህርት ቤት፣ ስለ ገንዘብ ሥራ አካሄድ፣ ስለ ገዳማትና አብያተ ክርስቲያናት አለቆች፣ ስለ ሥልጣነ ክህነት አሰጣጥ፣ ስለ አዳዲስ ቤተ ክርስቲያን ሥራ፣ ስለ ኢየሩሳሌም ገዳማት አለቆች አሽራሽም በተቀላላው 36 አንቀጽ ነበረው። በደንብ ውስጥ የኢጣሊያን ስራ በትክክል ተጠብቋል። ያስተባበቁም ስልት ለቤተ ክርስቲያኗ ለመጥቀም ሲባል የተደረገ እንዲመስ ጥንቃቄ ተደርጓል። ቤተ ክርስቲያኒቱን ለመጥቀም እንዲመስል በአዋጁ የተዘበዘበው ነገር ረጅም ነው። ዝርዝሩን ከአዋጁ መመልከት ነው። እኛ ግን የኢጣሊያን ስልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን። አንቀጽ 2 በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል። አንቀጽ 3 ዋና ጸሐፊው በቄሳር እንደራሴ ይሾማል። አንቀጽ 5 ተጨየው በቄሳር እንደራሴ ይሾማል። አንቀጽ 6 የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው። አንቀጽ 7 አስሩ አገረ ስብከቶች ሸዋ፣ ኤርትራ፣ አማራ፣ ጎጃም፣ ወሎ፣ ወለጋ፣ ወላሞ፣ ሐረር፣ አዲስ አበባና ደብረ ሊባኖስ ናቸው። አንቀጽ 10 ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ። ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው። አንቀጽ 11 የቤተ ክርስቲያን ሹማምንት ሁሉ ሲሾሙና ስራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ። አንቀጽ 13 የቤተ ክርስቲያኒቱ ስርዓትና ደም የቄሳሩ እንደራሴ አይቶት ይወጣል። አንቀጽ 14 ልብሰተ ክህኖ የቄሳር እንደራሴ ካየው በኋላ ይወጣል። አንቀጽ 20 የሃይማኖት ትምህርት ደም የቄሳሩ እንደራሴ አይቶ ይቀበለዋል። አንቀጽ 23 ስለ ገንዘብ አያያዝና ስለ ሥራ አካሄድ የተለየ ደም ይወጣል። አንቀጽ 27 እና 28 አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል። አንቀጽ 33 አዲስ ቤተክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው። አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል። ይህ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ። የኢጣሊያን ፍላጎት የኢትዮጵያን ቤተክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ። ለዚህም አራት ዋና ዋና ምክንያቶች ነበሩ። ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር። ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ ለኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው። የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው። አራተኛ ደግሞ አዲስ አበባ ላይ ለኢትዮጵያ ቤተክርስቲያን የወጣው ሕግ የጣሊያንን የበላይነት ማጠናከሩ ነበሩ። ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ በአንድ መመርመር ያስፈልጋል። አንደኛ፣ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ። ልዩነታቸው በፖለቲካ አመለካከት በቀላል የሚጠናቀቅ አይደለም። ዝርዝሩን ለማወቅ ባለቃ አያሌው ታምሩና በአባ አየለ ተክለ ሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት 3 ነው፣ 2 ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አታምንም። ሌላው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ ኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰበት ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህም አታምንም። ሶስተኛው ክርክር ስለ ስጋ ኢየሱስ ነው። የኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ስጋነት ወይን ወደ ደምነት ይለወጣል ብላ ታምናለች። ስሙንም ስጋ ኢየሱስ ስጋ ወደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ አታምንም። ከዚህ በተረፈ የስልጣን ጉዳይም አለ። የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ አጥብቃ ትከላከላለች። ሁለተኛ፣ አባ ፓያስ 11ኛ ለኢትዮጵያውያን መስጃ የተዘጋጀውን መርዝ፣ ጋዝ፣ ቦምብ፣ መድፍና መትረየስ ቀርቦላቸው በአደባባይ መባረካቸው ሌላው ጉዳይ ነው። ከዚህም ጋር ቀደም ብለው ወደ ኢትዮጵያ በመግባት ሚስዮናውያን የሰሩት ደባ በኢትዮጵያውያን ዘንድ የታወቀ መሆኑ ነው። ይህ ገሃድ ስለሆነ ማስረጃ ማቅረብ አይጠይቅም። ከአድዋ ጀምሮ በገሃድ ሲታይ የኖረ ነው። በአምስቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ፣ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የእሳቸውም በሮም ካቶሊክ መንበረ ጵጵስና ባለስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእለእስክንድርያ ውግዘት ተጨመረ። አራተኛ፣ ዋናው ጉዳይ ዱክ ዳውሳ ስለ ቤተ ክርስቲያን አስተዳደር ያወጣው አዋጅ ሆነ። እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ጣሊያኖች ከዚህ ጠቃሚ ከሚመስል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ለማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማሰሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ 2000 ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ፣ አጠፉ። የአርባቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕተን ጽሕፈት ቤት አደረጉት። ፋሲለደስ ቤተ ክርስቲያንነቱ ቀረ። በሶስተኛው አንጻር ደግሞ የራሳቸውን የካቶሊክ ቤተ ክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተ ክርስቲያኖች ሰሩ። ይህ ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናራቸውን አዙሮ አሳበዳቸው። እስላሞችንም አስገነገነ። እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። ለብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገኖቻቸው እልቂትና ተቆቃ፣ የጣሊያኖች ቅጥፈት የህሊና እረፍት እየነሳቸው ሄደ። በየአደባባዩ እየቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። በአንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። ከእነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለ ሃይማኖትም አልቀረ። ምህረት እንደ ተደረገላቸው ማረጋጋጫ የተሰጣቸው እነራስዩምና ራስጌታቸውም ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። የነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ከ10,000 የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ሕጉን በሕግ ሳይሆን በአሰራር ሻሩት። ጣሊያንና በሻ ይበልጡኑ ተቀላቀሉ። ዝብርቅርቁ ወጣ። ጣሊያኖች በቀድሞ ስርዓት በሕዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርምጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርምጃ ወሰዱ። ባሪያ ያለምንም ጥያቄ ለዘለቄታ ነፃ ወጣ። ለጉልተኛ፣ ለመልከኛና ለሻለቃ ሁዳድ ማረስ፣ ማር መቅዳት ቀረ። በአማራው አገር ሲሶ ላንጋሽ፣ ሲሶ ለቀዳሽ፣ ሲሶ ላራሽ የሚለው ስርዓት ፈረሰ። ነገር ግን ይህ ስርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግስት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሰራውን ስርዓት ከመጋቢት 1931 ዓመተ ምህረት ጀምሮ በአዋሽ ከማፍረስና የቀድሞውን ስርዓት እንደገና መልሶ ከመገንባት ገባ። ባለሪም አምሾ እንዳይቀበል የመስቀል መሬቶች እንደቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንደ አገሩ ሕግና ልማድ የሕዝብ መሆኑን የጣሊያን መንግሥት በአዋጅ አወቀ። ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደ ጥንቱ ሆነ። ይህ ሁኔታ በነባሩ ሥርዓት ተጠቃሚ የነበሩትን ወገኖች እምብዛም ሲያስደስት፣ ሌሎች ደግሞ ተቃሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ አመለካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩት ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግስት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የእነሱን ጥቅም የሚቃረን ሥራ ሰሩ። እስረኞች ተፈቱ። ቤታቸው፣ ንብረታቸው ተመለሰላቸው። የዳኝነት ሥራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቅኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጡ። የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል፣ ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ሥራዎች የሚያካሂዱት ኢትዮጵያውያን ለማሳደግ፣ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ተሐድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ፣ የመንገድ ሥራ ያሳዩ ጀመር። እሱን እየፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርን በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞስ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ አገልግሎቱ እየተቀነሰ ታማኝነቱ እየቀዘቀዘ ሄደ። ዳርበኞች ደሞስ መቆረጡ፣ ክብር መስጠቱ፣ እንክብካቤ መደረጉ አስቆጨው። ይህ አሰራር ያርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው ስለ ጣሊያን ጭካኔ ፈሪነት አታላይነት ሆነ። በአንጻሩ ደግሞ የአርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ፣ ትንቢት ተናጋሪው፣ ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የጣሊያን ፕሮፓጋንዳ በጋዜጣ መጻፉ፣ በመጽሔት መውጣቱ፣ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ካለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስደነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በእነሱ በራሳቸው ላይ አዘነበለ። ከአጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊስ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከእናት አገሩ ቆረጠው። ዱክ ዲ አውስታና ናዚ ሁኔታውን ፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉስ፣ በጎንደር ደጃዝማች አያሌው ብሩ ራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልጠቀመም። ጣሊያን ከውድቀት የደረሰችውና ኢትዮጵያን እንደ ቀኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ሕግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው። እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምንም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። ይህ ቁርጠኛነት ምንም ሳይበርድ እስከ መጨረሻው ድረስ ቀጠለ። የጣሊያን ጦር ያለ መሰልቸት የኢትዮጵያን ሕዝብ እየፈጀና ራሱም እያለቀ እስከ መጨረሻው ተጋደለ። ነገር ግን ያ ሁሉ የጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋ ውድቀታቸውን በመርሳት ኢትዮጵያን በቀኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመተናኮል ሊታቀቡ ይሆን? እንጃ። አድማጮቻችን፣ በማስከተል የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃ በ1996 ዓ.ም በተመሰረተበት ወቅት የኢትዮጵያ ባለቅኔ ሎሬት ጸጋዬ ገብረ መድኅን ያደረጉትን ንግግር እናሰማለን።
ህብረት፣ ሰዓታችሁ ከጃችሁ ከመለጠ ግን ወያኔ አገር የመግደል አጀንዳውን አቀላጥፎ አከናውነው የታሪክ እድፉን በእናንተው የብቃት ማነስ ላይ አላቆ እንዲያጠናቅቅ ጊዜውንና እድሉን እያወቃችሁ ሰጣችሁ ማለት ነው። እናንተንም ራሳችሁ አስቀድሞ ወደ ቆፈረላችሁ ጉድጓድ አውርዶ አፈር እንዲመልስላችሁ ጊዜውንና እድሉን ሰጣችሁ ማለት ነው። አዲሶቹ የውያኔ ውሾች ደግሞ በትላንት ጭታቱ ፋጋዎች የላዮቹ አጎብዳጆች እንደውላሙ ወሬ ተረድ ሳሩን እንጂ ገደሉን ማየት የተሰናቸው ወያኔ ጃስ ይላቸው እናታቸው ስጋ ላይ ወጣት ተማሪዎች ስጋ ላይ ልጆቻቸው ስጋ ላይ ዘለው ጉብ ብሉ የአዲስ አበባ ከተማ ውሸት ሩጎቻቸው መካከል ዛሬ ሞሽሎክሎክ የሚያውቁበት እዚህ አጠገባቸው የስደት አገር ከተሞች ውሸት ወዳሙ በሬ ወደ ገደል እየሮጠ በሬው የበሬው ቆለጥ ይወድቅልኛል ብላ በሬው ቂጥ ስትወጥ አብራው ገደል እንደገባቸው ቀበው ናቸውና እናንተ ተቃማዮች ወያኔው ደቀፈረላችሁ ጉድጓድ እንኳን በተናጠል ተጎትታችሁ ከመጥረሳችሁ በፊት እንዴ በዶላር ያበዱ ውሾች ትጋችሁን ኮዲው ብቻ ሆይ ይበላችሁ። ሞት በህይወት ለተወለደ ያለ ፍጥረት በሙሉ መጨረሻ ጽዋው ነው። ታሪካዊ ሞት ግን ለሰማዕታት የተመደበ የአባቶቻችሁ ታሪካዊ ጽዋ ነው። ጽዋውን አጥቶ እናቶቻችሁና አባቶቻችሁ ከወያኔው ዘረኛ የኦሽፊስ ጋር አውጡን እያሉ ሲማጸናችሁ ልጆቻችሁና የልጅ ልጆቻችሁ ወያኔ ለከፈተው ያደንዛዥ እጽ ገበያ ገበያው መንገድ አታደርጉን ብለው ስለምንዋችሁ ልጆቻችሁ በወያኔ ፈንጋዮች ላረብ ባርነት ሸቀጥ አታደርጉን ብለው ተለሱባችሁ በተቃዋሚ የህብረት ጽናት በስልት እየታገሉ ለሀገር ለወገን መሞት የክብር ሞት መሆኑን ታውቃላችሁ። ለእናንተ መንገር ለቀባሪ ማንዳን የህዝባችን ልብ ላይ ባንዳው የተከለውን ያለመተማመን ነቀርሳ የዘረኛትን የተቃማዊው የተቃዋሚው ህብረት በቀዶ ጥገና ስስት መንግሮ አውጥቶ የህዝቡን አክብሮት የመተማመን ባህል መልሶ መትከል ትውልድ የጠለባችሁ የታሪክ አደራ ነው። ይህን አደራ ለማስፈጸም ግን ራሱ የተቃማዊው ህብረት ዛሬ በሙሉ ልቡ መተማመን አለበት። ግዴታ እንጂ አማራጭ ጉዳይ እንኳን ሆኖ አይታየኝም። ካስተማመናችሁ በስተቀር ሁለተኛ ህብረት እንደማይገኝ ሁሉ ያለ ህብረት ደግሞ ሁለተኛ ድል አይገኝም። አለም ያደነቀ የአባቶቻችን ታሪክና ባህል ታንጾ የቆያችሁ በመተማመን ጥሩ መሰረት ላይ ነው። ኢትዮጵያዊነትና የመተማመን ባህል ከቶም ተለይቶ አይታየም። ወያኔ በዘረኛ እውር አይኑ ማየት ያቃተው ይህን ሀቅ ምክንያቱም ወያኔነት የኦሪት መጽሐፍ ሚሽልም እንደሚለው ከሰው ዘር ሁሉ የተለየ በሰው ዘር ሁሉ የማይታመን ኤሊየን እንደሚሉት ጭራቅ ፍጥረት ነው። ፋሺስት የፈበረከው የዘር ጥላቻ ጥርቋ ነው። ታውቁታላችሁ። ከሰው ዘር ጋር የምትፋለው መስሏችሁ አደራችሁን ኩራትና ኩራን ለአንድ ደቂቃ እንኳን እንዳትዘራሉ። እንደምታውቁት የህብረት ትግላችሁን አተኩራችሁ ስትመለከቱት ግን በዚህ በቀውጢ ሰዓት ያገር አለኝታ ሆናችሁ መገኘታችሁ ከልብ ያስቀና። አሁን ታስቀናላችሁ። ምክንያቱም እናንተ ተቃዋሚዎች በመስታወታችሁም ሆነ በአካላታችሁ በርቀታችሁም ሆነ በቅርበታችሁ በህልማችሁም ሆነ በቁማችሁ የህዝቡን ህይወት ህዝቡ ልብ ውስጥ ገብታችሁ አብራችሁ ትኖራላችሁ። ፈተናውን በያላችሁበት አብራችሁ ትፈተናላችሁ። ስለዚህ ነገ አብራችሁ ድል ታደርጋላችሁ። አይመስላችሁ ይሆናል እንጂ የጀግኖቻችን ያሉላልነትም ሆነ የባልቻነት የደም ህዋስ ዛሬ ክሪስቱ ያለው በእናንተ በተቃዋሚዎች የደብዋት ውስጥ እኔ አልሰራችሁም። የቆላጥነታችን ቴዎድሮስነትም ሆነ ያልቆ አስተዋይነታችን ምንይክነት የጠቢብነታችን ያሬድነትም ሆነ የነብይነታችን ሄኖክነት የቁርጥን ተጠሪ በላይ ዘለቅነታችንም ሆነ ያልሞት ባይ ተገዳይነታችን አበበ አረጋይነት የብልይነታችን ሀብተኛ ግስነትም ሆነ የእንቢተኝነታችን ታከለ ወለ ሐላትነት የፈንቅለ ብስብስ መንግስት ግማሜ ግማሜ ንዋይነታችንም ሆነ የዚህ ያድሱ ትውልድ ጥሪ ባላደረነት ይመስላችሁ ባይመስላችሁ ዛሬ የደም ዋሳቸው ቅርስ ያለው በእናንተ በተቃዋሚዎች የደም ዋስ ውስጥ ነው። ለዚህ ዛሬ እቺ ለዘቀል ካመት ለዘቀል እና ሁሉ ለተቀደሽ ቀና እቺ የዛሬቱ ቀን እቺ የዛሬቱ ሐምሌ 19 በነገው የኢትዮጵያ ታሪክ ውስጥ የእናት ኢትዮጵያ የትንሳኤዋ ዋዜማ የተጠባበቀባት ታላቅ የውደት ፀሐይ የተፈነጠቀባት ለተቀን ተብላ ተዘላለም ታወሳለች። እቺ ለተቀን ካመለጠቻችሁ ግን በቶሎ ተባብራችሁ ወደ ውህደቱ አጀንዳ ወደ መንቀሳቀሱ ተግባር ካልተሸጋገራችሁ ግን እቺ ለተቀን አላክ የኢትዮጵያ ውርደት ከሆነ ተስተዋለች። ግን የኢትዮጵያም ላይ የመተማመን ጸጋ አልብሷችሁ አርቆ የማስተዋል ብቃት አጎናጽፏችሁ በህብረታችሁ እናት ሀገራችንን ተሰቀቀና ተከላግሏት እቺ ዛሬዋ ቀን እቺ ሐምሌ 19 1955 ዓመተ ምህረት ቀን ግንቦት 20 በሚሉት በተረገመው ለተቀን ቀብር ላይ ከርሰ መቃብሩ ላይ በግልባሌ ማቆማ ትልል ምትልበት ለተቀን ዳያቾ በኔ የለት መዝገብ ውስጥ ግንቦት 20 ነው የኢትዮጵያ ውድቀት ውርደት መዝገብ ዋቢ አደንገ ያስቆ ዳለክቴ ካታው ግንቦት 20 ቀን ዞሮ ሲመጣ ክፉ ያክሩታቴ ነው ከፈከቱልኝ አንድ ምሳሌ እንገራለን። ትንሽ ልጅ ሳለሁ ማማ እናቴ ወይዘሮ ፈለቀሽ ዳኘ የአምቦኝ ነፍሷን ይማረውና በየአመቱ አንድ የለተቀን ዞሮ በመጣ ቁጥር ከፍተኛ የራስ ምታት ታማለች። ቀኑን ሙሉ በራስ ምታት ተጠምዳ ተቀስ ትወዳለች። ከላይ ታባ ታላቅ እህቴ ወይዘሮ መንበረ ገብረመድህን እድሜ ትንሽ ከፍ ሲል የራስ ምታቱን ምስጢር ደብቃ ነገረች። በተወለደ ገና በአራት አመቱ የሞተባትን ድሮ እናንተ ሳንወለድ በፊት የሞተባትን የልጇን የተሾመ ገብረ መድህንን ሙት አመት ሳታስተጓጉል ያስታወሰች ነው እኮ ጸጉ እናታችን በአመት አንድ ቀን በሯን ዘግታ ራሷን ስትታመም የምትተው ብላኛለች። እንደምታውቁት አንዳንድ የቤተሰብ ህብረም ደግሞ በልጅ ይወረሳል ይባላል። የኔ ራስ ምታት ግንቦት 20 ነው። እናታችን ኢትዮጵያ እስከ ሞት አፋፍ በሚያደርስ የህልውና ሞት የምትሰቃይበት ቀን ይመስለኛል ግንቦት 20። ስለዚህ ግንቦት 20 ዞሮ ሲመጣ ዋቴ ነው የምንይው። እናንተስ ክቡራትና ክቡራን ግንቦት 20 ዞሮ ሲመጣ ራሳችሁን አይማችሁም? በኔ አስተሳሰብ አቀኛ ኢትዮጵያዊ ነኝ የሚል ሰው ሁሉ ታገሬ ጉዳይ እኔንም ያገባኛል የሚል ሰው ሁሉ ግንቦት 20 ቀን ራሱን ሲያምረው የሚውልበት ቀን ነው። ይህን ግሬን ከማጠቃለያ በፊት ክቡር ሊቀመንበር ኩራትና ክቡራን ሁሉን አቀፍ ህብረት ጉባኤተኞች፣ ክቡራትና ክቡራን እንግዶች ለዚህ ለተለገመ ግንቦት 20 ቀን የጻፍኩትን ስነገጥም ደብዳቤ መጨረሻውን ክፍል ላንብብላችሁ። ኢትዮጵያዊነት ቅጽ 9 ድረስ ለግንቦት 20 ቀን ለሐምሌ 19 ቀን ተቃዋሚ ፖለቲከኞች ህብረት ጉባኤ መታሰቢያ የቀረበ ገጽ ማለት ይድረስ ለግንቦት 20 ቀን ለኢትዮጵያ ህዝብ ሰቀቀን ማን ነው ወተኛው ስምህ የተጠመቅበት ዛሬህ አፍሎ የሚጋለበት በመርዝ እንደፈዘዘ ጅብ ሲነጋ እያጨለመብህ ሲጨልም እያነጋብህ ቅስፈት የሚያስለፈልፍህ ለማለት አምባራሳን ትሬን ቆራጥ ሽጣት የሚልህ ባርሜን ያባት አጥመርስቴን ቆራሽ በሬት የሚያሰኝህ ማን ነው ወተኛው ዛሬ የሰይጣን መጥሪያት ነው ይደስለግም ቦታ አይቀን ለመሬት ነው ይታያል ታሪክ ለታነጽላ ቅርስ ለመሬት ነው ይታያል ደም ለተከፈለላት ውርስ ለባንዳ ውጭ አልፋ ምላስ ባዶ ዲፕሎማሲ ይጥንስስ እንደማይሸጥ ያባት ቅርስ ከራሱ የክብሩ ታሪክ ያለም ህዝብ ባይሽተው ይደስለግም ቦታ አይቀን ለባን ክብር ባይገባው የቅጥረኝነት ግቡ እንጂ ህግ ከቶም ባይከብደው ቀላል የሰው ቁራሽ እንጂ የመሬት ቁራሽ የለውም ይምባት የተውልድ ሀረገት ነተኛው ስንት ማለት ነው ማን ብለን ነው የምንጠራህ በቀየስከው አንዲት ስንግራጅ ጥቃብ ያልቻልከው ምንቅናል ጥፋት ያቀፍከው ምንቅናል የሻቢያን ነገር አፈች የትውልዱን ራእይ ያልቃች አንተን ያገር አፍርጣው ማን ብለን ነው የምንጠራህ በቀየስከው አንዲት ስንግራጅ በጭምብል ዲሞክራሲ ካባይ ህዝቡን ራእይ ልትቀማ ለመጪው ምርጫ ብቻን ስትሮጥ እንደ ኮርማ አሳማ ነክቶባል የኢትዮጵያ ህዝብ ለተቀልቡ የደማ ከባሩ አንዲ መነግሪ በተቃውሞ ውደት አርማ መጥላንተ ለጥፋመት ሻቢያ አንቁላል ለትጥል ወያኔ ሆዲስ ይቀደድ ባድመን ሮቤንስ ትሽት በጌታ በጣሊያን ሰነድ ከአሜሪካ ጋር አስገድ ተፈቅከበት ገመት ይበጥስ ነው ተውልዶ በህዝብ ስልጣን ማስገድ የእሱስ ተገጥን ግንቦት ደም ልትቀባት እንደገና እኔ ካልገዛሁ ኢትዮጵያ ተጣፋለች ባልከው ጫና አድግም ሰዶ አይልቀል ፍትል ባርግነት አፍልጽፍና ያዲስ ጦርነት ጽንፍህን ህዝቡ ረግሟል በደፈነ ኢትዮጵያዊም ኤርትራዊም ጦር አትንፍስ ብሏለም አንተም አትክትም በከንቱ ለአዲስ እስስትነት ሜራ ያበሻገር በመንፈሱ ከቶ እስስት አይወድምና ያደረ አንድ ያረጋውን ግለዩት ያለ ህዝብ ፍርድ የሁለት ጭራቅ ምላስ አብዶ ትውልድ ቢያሳብድ ኤርትራ ነገር ከናቷ ተለይታ አትቀርም በግድ በቴሌቪዥን መስኮትህ ፍራንቻን እየቀየርክ ግንቦት ጉዱሩን ላይተህ ስትክም መቀባት ከጀመርክ የጥላቅነት ገጽታህ የገነፈለብህ ሰርክ ያን የጫካ ጠባይህን ምን ነው መቀየር አልቻልክም ሰው መስለህ ሰው መብላት በቀር የባህሪ ለውጥ የለህም መንግስትህ አዲስ መልከኛ ሃይማኖትህ ሽብርተኛ ስነ ምግባርህ ቀማኛ ራስህ ዜባ ራስህ ዳኛ የአንተ ቢጤሾ ተላይዛ እንግዲህ አሜን ዚያድ ባሬ ተነቅሎ ወርቆ እንደተውሳይ አንተ ብቻ ተቀር ግንቦት የቅኝ ገዢ ጫማ እየላስክ መስላል ተቃዋሚ ተበሱ በተመልክበት ጠመዳ ያለ ተግባራዊ ውህደት በዶላር ጉቦ ናዳ ይጠላለፍ ተብትበህ የህብረት ግቡን ልትጎዳ በስልጣን ፍርፋሪ ሱህ ተቃውሞ ባንተ ተናዳ እንዲቆምልህ ግድግዳ የተበተብከውን መተት አውቆ ነክቶብሃል ህዝቡ የዓለም ህብረተሰብ ጭምር ያለም ህብረተሰብ ጭምር ግምገማ ገብቶታል ያንተን የህዝብ መሰረት የሌለህ ያጋደለ ግን ያንተን የዘር ማገር የዘረኛ ማገር ባንዳ ቤት ፍርስፋሹር ተንጠልጥሎ የቆመ እንዳት የተቃማዊ ህብረት ክንት በውድም ሆነ ወይ በግድ በውድም ሆነ ወይ በግድ ይመነግልሃል ትውልድ አይነጎ አይነጋ መስሏት እንዲሉ የጉድ ኩርስህ ቢገለጥም በክተፍህ በሌሎቹ ላይ በሌሎች ብትክም በሌሎቹ ላይ ማላከክ ልምድህ ይሆነ የምላሽክን ክብደት እንጂ አንጎስን ቅሌት አታውቅም ኢትዮጵያን ገንጥሎ ብለህ ዓለምን ብታሳስትም አሰብን አስጠንቀቅ ሲልህ በአንተ እንዲታ ቢገደድም የተባበሩት መንግስታት ሉዓላዊነት አይጥስም አገርህን ጠብቅ እንጂ አገርችን ችጥ ብሎ አያውቅም ይሄ የዘር ማጥፋት አውራህ የሻቢያው አዲስ ፖልፖት ግቶ ባስተማረህ ስጦት እንደ ህልም ሩጫ ግንቦት ባለህበት ስቶት ጃጭተህ በቅጥፈት ለእልና ላይ የራይ አይን እውር ሆነ በነጣው ፕሬስ አቀዳ የብዕር ወይ ይበክ ከፍተ በገጠር ማይከል ነቀሳ ገበሬ በረሃ ፈጨ ተፈጣን እንትገት ሰለባ ነጋዴውን ስደስ ስደስ ማጥም ግንባታ ቆረጣ ኑሩን ድግ ያደርገ አሁን ታምት ሙሉ በቤተኛ ልክ ታንቀ ዛሬ መጣን ፈሻም የለህ አንገቱ እንደተቆረጠ ይቆቃውራ ተንደፋደፈ ድርቀ ሰላም ፍት ተጠለ ህዝብ እግር ስር ተጣላለ ይቅፈት የቅፈትን ጦር ቁመቱ ብራስ ህስ ምላስ ምላስ ቢለካ ለካ በተከደት ጠንቋይ ቤት ፓትሪያርክ ህስ ፓትሪያርክ ሴት ጮሌ አውቃ ምክር ቤት ስጥ እንግዲህ የውህት አዋጅ ታፈክ ማስታወቂያ ሚኒስትር የማስታወቂያ ህገት ሸክ ግንቦት በጭራቆች ዓለም ጠፍቷል አንተን የሚተካ በስራተ ቅጥፈት ትምህርት የድንቆን እንጂ ከድንቆና እንዲቆራኝ የኢትዮጵያ ልጅ እንዳይማር ትግራይ ብቻ ወቀት እንዲናኝ አንተ ወርቁ እኔን ጨቁን ዘማንዘሬ እንድትገዛኝ ትግራይ ሪፑብሊክ ይልምህ ይበተልከልኝን ገበል አንተ እንድትሰቀልበት ፈርዶ ባል ሁሉም ነገር ፍርድ የትውልድ ነውና የህዝብ ጥሪው አይቀ ማን አንተ ባለ ሳምንት ቀር ተጨለማ ህግርግም ግንቦታ ያተጠርታል እንካጽዋህን ተቀበል ኢትዮጵያን የጋትካትን መርዝ አንተም ፍራይን ፉትበል አገሩ የተሸጠ ሰው መፍቀያ የለው እስሩ እንደ አሜሪካ ቀይ ህንድ ከምድር ይነቀላል ዘው ታውቀዋል ኢትዮጵያ ህዝብ አገር በማስከበር ሙያ አባቶች ለነጻነት ነበሩ ያለማራያ ዛሬ ግን በምድር ገጽ ላይ ማንም የለ እንዳልተባረ ባንድ ዘረኛ ጎጥ ባንዳ የተፈነገልክ ጥያ ሳለ ቻጥናኤል በእብሪተኝነት የእግዚአብሔር መንግስት የኔ ነው ብሎ ዳንደ መሳተን በቅጣት እንዳለበሰው ተምዛሬ ግን ቦታ የህዝቡን መንግስት ሰርቀሽ እንደተፈራጠስ ካብደ በህዝብ ችሎት ፊት ቀርበ ያንንም ትንተለብሳለህ ግንቦት እንደሽን ቁርበርመል ሞራል ቢደር ቅምቅሙ የህዝብ እምነትና ፍቅር ባይዋጥልህም ሰው ዲሞክራሲን በነሊን ኮን ባንድ ሰው አንድ ድምጽ አቅሙ አንተ የደረጀው ፍልሙ ሪፐብሊካን ወይ ዲሞክራት ተብሎ ድገማገው ከፓርቲ በላይ ለህዝቡ በህግ እንዲዳረስ ጥቅሙ ለሀገር ፍቅር ለህዝብ እምነት ቆመ ነው እንጂ የለም ፈጣሪ በሁሉም ቋንቋ የፍቅር አምላክ ነው ስሙ። ኢትዮጵያዊነትም ስልቱ መተማመንና ፍቅር ነው ህዝባዊ መሰረቱ። ደግነት ወይ በፍቅር ስም ግን ሰው በጎሳ ሲነጣጠል በፍርሃቱ ተጠምቆ እንጂ ከልብ አምኖበትም አይደለም። ዘመን መሸ ዘመን ጠባም ፊውዳል ሄደ ደርግ መጣም ደርግ ሄደም ወያኔ መጣም ህዝብ የሚያምንበት ሰው እንጂ የሚከዳው ገዢ አላጣም። ለማን ነበሩ ብለህ በህዝብ ስም ህዝብ በበሉን ግንቦት ቆጥረ አውቀዋል አንተም ዛሬ በልተህ ህዝቡን ታውቀዋለህ። የኢትዮጵያ ህዝብ ግንቦት ነገም ሊያንሰራፋ ዝምታይን ሽንፈት አድርጎ መቃብርትን እያስፋፋ በሽምቅ መርሿልና ተብትቦብህ አዲስ ዳታ በመተማመን ባህልህ ባገር ፍቅር ሰፍቲ ሳፋ በሁለት መንቀሳቀስ ነው ለህይወት ያለ ተስፋ። በሁለት በተግባር ካልዋለች ከቶም ስለማትለማ ታትለማትለመልም ወሬ ጽሁፍ እየጠባች ያኔ ሌባት ጋር ሲማጠጥ ያባትህ ስዳት ወገን የለውምና አላልተመስተጋጋ የጀግኖች ሰማዕታት ደጅ በውሾች ምላስ ሲፈተክ የኢትዮጵያ ተማሪ ታሪክ በጎሽ ሾተል ሲንበረከክ አማራው ኦሮሞው ትግሬው ደቡቡ ደሙ ሲቸለስ ህዝብ ለፍርድ ተነሳ ተቃዋሚም ተንቀሳቀስ መንቀሳቀስ እንጂ በስልክ ለህብረት ተግባር መታደም ሰላማዊ ትግል ማለት ለሞት ማጎብደድ አይደለም። ያለም ሰላም ትግል አባት ጋንዲም አጎብድዶ አላለ። ጠኝታችሁ ሙቱ ብሎ ማንዴላም አላስተማረ። ልክ በተግባራዊውን ሰላም በውዘት እንድታገኙት የዲሞክራሲውን የዲሞክራሲ ባላንስታ በጥምር ስልታችሁ ጣሉት ይላል ነው ያስተማሩት። የሰላም ትግል የመረጡት ያለምን መልክ የለወጡት ድርጅቶችን ድል የመቱት ተንቀሳቀሱ ነው ያሉት። አዲስ የተግባር አቅጣጫ በውደት ስልት እንዲቀየስ በጥቃቅን ልዩነት ላይ በንትርክ ከመፋለስ ከእንግዲህ ግንቦት 20 ቀን ዳግመኛ ለዓመት እንዳይደር ግንቦት እንዲደመሰስ ጥሩ ከታሪክ ተፍቆ በደም ቀለም እንዲጣረስ ሐምሌ 19 9 ቀን ጽድቆ በድል ዋዜማ እንዲቀደስ በግንቦት 20 ቀን ሞት ላይ ቆሞ በመቃብሩ ፈርስ የተቃዋሚዎች ህብረት የድል ርችት እንዲተኮስ አዲስ የተግባር አቅጣጫ በውደት ስልት መቀየስ እንጂ ታውቃለህ ተቃዋሚ ጊዜ የለም ለማልቀስ በልዩነት ከመካሰስ ባስ ወለምታ ከመዋቀስ ከመዋቀስ በኢትዮጵያ አምላክ ተንቀሳቀስ። የኢትዮጵያ ህዝብ ታውቃለህ ጊዜ የለም ለማልቀስ ስለ ነፍስ ረስለ ነፍስ ከምድር ላይ ሳትደመሰስ ወያኔ ሳይበጅ በፊት ከነስልጣኑ በማፍረስ ከተቃዋሚው ህብረት ጎን ባገር አምላክ ተንቀሳቀስ። ይድረስ ለግንቦት አንድ ለ12 አመት ከፈል ለኢትዮጵያ ተጠቀ ዛሬ በህብረት ጉባኤ ለተወጣከው በቀጥ በስልጣን ዋዜማ ተጨነገፈው ወጡ ታማኝነት ክስረት ለተላበሰው ወጣሉ። ይድረስ ለግንቦት አንድ ለአገር ቆርጦ ቻይ ተደረገ ለህዝብ ክብር ቀም ለሌባው የሌቦች ላይ ለሃይማኖቱ ሽብርተኛ ለዜግነቱ ዘረኝ ለቅኝ ገዢ መልእክተኛ ድረስ ለግንቦት 20 ቀን የኢትዮጵያ ህዝብ ተሰጠን የዲሞክራሲ መቀኝ ለነጻነት ቆማርተኛ ለአዲሱ ፍሪዳል መልእክተኛ ለህዝብ ደም ቆማርተኛ 12 አመት ሙሉ ጻይ ሞለድ ሲታመጥ የተቃዋሚው በተቃዋሚው ህብረት ድምጽ ባታደረብህ መደንግጥ እንዳስጨነገፋት አድጂ ችል ሞት ወደቃ ግንቦት ደንበር ይጨልማ በትልስም የቡሽግ ውስጥ በትሆንም ቀኝ ግዛት ቅምጥ ሉዓላዊነትም ብትድፍ በተለይ ሴት አዳሪ በማቅመጥ ብታሻብጥ እንደ ፍስት ገጽታህን ሺ ጊዜ ትገለባበት ግንቦት መርዶሆን በልተሁ ተስካሪ ወጥቷል በቅልጥት ራስህ በሸረብከው ገመድ ይሸቅላል ህዝቡ በርግጥ ሁሉንም ባ ኩራተና ኮራ ባክቦት ስለጋበላችሁን በጥሙና ስለአደመጣችሁን ኢትዮጵያ አምላክ ያክብራችሁ ሰላም
ተክላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ ሳይወሰንና ፍጥነት ወጥሽ ባክ